qophi borutu walitti deebina nagaatti bula amma sagantaa afaan amaaraatu itti fufa.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 23 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ኢትዮጵያውያን የኢትዮጵያ ደውስ ሰላም የማስጠበቅ ወንኛ ሐላፊነት የህዝቦቿና የመንግስቷ መሆኑ ግልጽ ነው።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ናቸው ያዳመጣችኋቸው። በኢትዮጵያ የተካሄደውን ሰልፍ የተመለከተ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ስትላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተለኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ አንስቶ በውጊያው ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱና እየተዘረፉ ናቸው ሲል Human Rights Watch ከትናንት በስቲያ ባወጣው ሪፖርት አስታወቀ። የሰብአዊ መብቶች ተሟጋቹ ቡድን በዚሁ ሪፖርቱ የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልሉ ውስጥ 15 ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው፣ ሌሎች 53 ትምህርት ቤቶችም እንደተጎዱና ደቡባዊ ትግራይ ውስጥ 2 የአንደኛ ደረጃ ትምህርት ቤቶች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሪፐብሊካን አባል ሴኔተር ጂሚን ሆፍ በኢትዮጵያ ጉብኝት ላይ መሆናቸው ተገለጸ። ሴኔተር ጂሚን ሆፍ ኢትዮጵያ መግባታቸውን ጠቅላይ ሚኒስትር አብይ አህመድ እንዳስታወቁ የኢትዮጵያ የዜና አገልግሎት ዘግቧል። ጠቅላይ ሚኒስትሩ በማህበራዊ መገናኛ ገጻቸው የኢትዮጵያውያን ወዳጅ የሆኑትን የዩናይትድ ስቴትስ ሴኔተር ጂም ኢንሆፍን ወደ ሁለተኛው ቤቶ ኢትዮጵያ እንኳን በደህና መጡ እላለሁ ማለታቸውን ኢዜአ ጠቅሷል። ሴኔተር ኢንሆፍ ወደ ኢትዮጵያ የተጓዙት በግል ይሁን በይፋዊ ጉብኝት የዜና አገልግሎቱ ዘገባ በዝርዝር የገለጸው ነገር የለም። ፋና ብሮድካስት በበኩሉ ጠቅላይ ሚኒስትር አብይ አህመድ ሴኔተር ጂም ኢንሆፍን መቀበላቸውን ገልጾ በተለያዩ ጉዳዮች ላይ ውይይት ያደርጋሉ ተብሎ እንደሚጠበቅ አክሎ አመልክቷል። ሴኔተር ጂሚን ሆፍ ባለፈው ሳምንት ዩናይትድ ስቴትስ በኢትዮጵያ ላይ ያሳለፈችውን የቪዛ እገዳ አስመልክተው የባይደን አስተዳደር ያሳለፈውን የቪዛ እገዳ እንደሚቃወሙ ማስታወቃቸውንና የኢትዮጵያ መንግስትን ከሽብርተኛው ድርጅት ህወሓት ጋር በተመሳሳይ ረድፍ ለማስቀመጥ መሞከር ተቀባይነት የለውም በማለት የኢትዮጵያ መንግስት ሁሉንም ሰላማዊ መፍትሄዎችን ለማምጣት እየሰራ የሚገኝ ነው፣ ሰላምንና አንድነትን ከማምጣት ውጪ ሌላ አካሄድ አልሄደም ማለታቸውን ዘገባው ጠቅሷል። የምዕራብ አፍሪካ መሪዎች ማሊን ባለፈው ሳምንት በተካሄደው መፈንቅለ መንግስት ምክንያት ከክልላዊው ማህበራቸው ከኤኮዋስ እንዳገዷት ተሰማ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ራሳነ ብሔራት ትናንት እሁድ ባካሄዱት አስቸኳይ ስብሰባ ማሊ ከማህበሩ እንድትታገድ ወስነዋል። መሪዎቹ በተጨማሪም በሚመጣው የካቲት ወር ምርጫዎች እስከምታከናውን ድረስ ሀገሪቱን የሚያስተዳድር አዲስ ሲቪላዊ የሽግግር መንግስት እንዲቋቋም ጠይቀዋል። የማሊ የፖለቲካ ቀውስ የቀጠናውን ጸጥታ ይብሱን ያደፈርሳል ሲሉ ስጋታቸውን መግለጻቸውም ተሰምቷል። ባለፈው ሳምንት የሽግግር መንግስቱን ፕሬዝደንትና ጠቅላይ ሚኒስትሩን የገለበጧቸው የቀደመው ባለፈው ነሐሴ ወር የተካሄደውን ወታደራዊ መፈንቅለ መንግስት የመሩት ኮሎኔል አሲሚ ጎይታ ናቸው። በቁም ስር ላይ የሚገኙት የቀደሙት የሽግግር ፕሬዚደንት ባ ኢንዳውና ጠቅላይ ሚኒስትሩ ሙክታር ኦዋኔ በአስቸኳይ እንዲለቀቁ የኤኮዋስ መሪዎች ጠይቀዋል። ሶማሊላንድ ውስጥ ምክር ቤታዊና የአካባቢ ተወካዮች ምርጫ በዛሬው ዕለት ተካሂዷል። ዛሬ ሰኞ በዋና ከተማዋ ሃርጌሳ ነዋሪዎች ድምጻቸውን ለመስጠት ማልደው በመነሳት በረጃጅም ሰልፎች ሲጠባበቁ ተስተውለዋል። የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ ለቪኦኤ የሶማሊኛ ክፍል በሰጡት ቃል ምርጫው በሰላማዊ መንገድ ይከናወናል ብለን እንጠብቃለን ብለው ቅሬታ የሚኖረው ወገን በሰላማዊ መንገድ ቅሬታውን ሊያቀርብ ይችላል፣ ፍርድ ቤቶች ክፍት ናቸው ብለዋል። በዚህ ምርጫ ድምጽ ለመስጠት ከአንድ ሚሊዮን በላይ መራጮች መመዝገባቸው ታውቋል። ከሶስት ዓመታት በፊት በተካሄደው ምርጫ የተመዘገቡት 700 ሺህ ብቻ እንደነበሩ የመንግስቱ ባለስልጣናት ጠቅሰዋል። ሰሜን ማዕከላዊ ናይጄሪያዋ ናይጀር ክፍለ ሀገር ከሚገኝ የእስልምና ትምህርት ቤት ታጣቂዎች ተማሪዎችን ጠልፈው መውሰዳቸውን ፖሊሶችና የክፍለ ሀገሩ ባለስልጣናት አስታወቁ። ባለፉት ቅርብ ወራት ታጣቂ ቡድኖች ሰሜን ናይጄሪያ ውስጥ ከየትምህርት ቤቱና ከየዩኒቨርሲቲው ማስለቀቂያ ገንዘብ ለመቀበል ተማሪዎችን በተደጋጋሚ እየጠለፉ እንደሆነና ካለፈው ታህሳስ ወር ወዲህ ቁጥራቸው ከ700 የሚበልጥ ተማሪዎች እንደተጠለፉ ተገልጿል። አጥቂዎቹ ትምህርት ቤቱን ወረው ባገኙት ሰው ላይ የተኮሱ ቁጥራቸው በውል ያልታወቁ ተማሪዎችን ይዘው ሄደዋል ሲሉ የአካባቢው አስተዳደር ቃል አቀባይ ተናግረዋል። በቅርብ ወራት አብዛኞቹ ተማሪዎች የተጠለፉት ከአዳሪ ትምህርት ቤቶች እንደነበረም ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዜና ኮቪድ-19። የዓለም የጤና ድርጅት በአፍሪካ የመጀመሪያውን የኮቪድ-19 ክትባት የወሰዱ ሰዎች ሁለተኛውን እንዲያገኙ 20 ሚሊዮን የክትባት መድኃኒት እንዲሰጠው ጠይቋል። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ደረጀ ደስታ ያቀርበዋል።
የዓለም ጤና ድርጅት በአፍሪካ የኮቪድ-19 ወረርሽኝ ስርጭት ለሳምንታት ያህል ቀንሶ የነበረ መሆኑን ገልጾ አሁን ግን ተመልሶ የመጨመር አዝማሚያ እያሳየ መሆኑን አስታውቋል። በቅርብ የተመዘገበው የቫይረሱ ተጋላጮች ቁጥር 4.7 ሚሊዮን መሆኑ የተመለከተ ሲሆን ከዚህ ውስጥ 128 ሺህ ሰዎች ሞተዋል። ባለፈው ሳምንት ውስጥ የተጋላጮች ቁጥር በ17% ማሻቀቡ ተነግሯል። የዓለም ጤና ድርጅት የአፍሪካ ዲሬክተር ማትሺዶ ሞኢቲ ጉዳዩ እጅግ ያሳሰባቸው መሆኑን ቢገልጹም ይሁን እንጂ አፍሪካ ወደ ሶስተኛው ዙር ወረርሽኝ እየገባች ነው ለማለት ጊዜው ገና መሆኑን ተናግረዋል። ዲሬክተሯ ሞኤቲ ደቡብ አፍሪካ ወደ 65 ሺህ ከሚደርሰው አዲሱ የተጋላጮች ቁጥር ውስጥ አንድ ሶስተኛውን ድርሻ ትወስዳለች ይላሉ። በደቡብ አፍሪካ እየተሰራጨ ያለው አዲሱ የቫይረስ ዝርያም ወደ ጎረቤት አገራት አካባቢ እየተዛመተ ሊሆን እንደሚችልም ይሰጋሉ። ለዚህም ናሚቢያና ዛምቢያ የቫይረሱ ተጋላጮች ከጨመረባቸው 11 አገሮች መካከል የሚገኙ መሆኑን ይጠቅሳሉ። 1.4 ቢሊየን ሕዝብ ከሚኖርባት አፍሪካ እስካሁን 28 ሚሊየን የሚሆኑ የኮቪድ-19 ክትባቶች እንዲዳረሱ ተደርገዋል። ሞኤቲ እንደሚሉት እስከ ሐምሌ ወር አጋማሽ አፍሪካ የመጀመሪያውን ክትባት ለወሰዱት ሁሉ የሚሰጥ የሁለተኛው ዙር 20 ሚሊዮን የአስትራዜኒካ ክትባት መድኃኒቶች ያስፈልጋታል ይላሉ።
አፍሪካ ኒድስ ቫክሲንስ ናው። Any pause in our vaccination
አፍሪካ አሁን ክትባት ያስፈልጋታል። የክትባቱ ዘመቻ ሂደት ለአፍታም ቢሆን ከተገታ የሰዎችን ህይወትና ተስፋ ወደ ማጣት እናመራለን። አፍሪካ 10% የሚሆነውን ህዝቧን ለማስከተብ እስከዚህ አመት መስከረም ወር ድረስ 200 ሚሊዮን የክትባት መድኃኒት ያስፈልጋታል።
በወረርሽኙ የተጋለጡ ሰዎቻቸውን አስከትበው የተተረፈረፈ የክትባት መድኃኒቶች ያሏቸው የበለጸጉ አገራት ክትባቶቹን ለአፍሪካ እንዲያካፍሉ ዲሬክተሯ ጠይቀዋል።
ደረጀ ለዘገባው አመሰግናለሁ። በኮቪድ-19 ዓለም አቀፍ ዜናዎች እንቀጥል። አንድ የጃፓን ጋዜጣ በዘገበው መሰረት የቶኪዮ ኦሊምፒክ ውድድሮችን ለመመልከት የሚገኙ ታዳሚዎች የኮቪድ-19 ክትባት መውሰዳቸውን ወይም ተመርምረው ቫይረሱ እንደሌለባቸው የሚያሳይ ማረጋገጫ ማሳየት ሊኖርባቸው ነው። የጃፓን መንግስት ባለስልጣናት በውድድሮቹ ላይ የሚገኙ ተመልካቾች ምግብ መብላት፣ በጩኸት ሆታ ማሰማት ወይም እጅ ለእጅ እየተመታቱ ሃይ ፋይቭ በሚባለው የደስታ ስሜት መለዋወጥ እንዲከለከል እየተነጋገሩ መሆናቸውን ዩሙዊሪ ሺምቡን የተባለው ጋዜጣ ዘግቧል። በመላው ጃፓን አዲስ የኮሮና ቫይረስ ስርጭት ማዕበል እየተስፋፋ ባለበትና የክትባቱም ሂደት ዝግተኛ በሆነበት በአሁኑ ወቅት በሐምሌ ወር የሚካሄደው የኦሊምፒክ ውድድር ላይ ከህዝቡ በኩል የሚቀርበው ተቃውሞ እየጨመረ መጥቷል። ዋና ከተማዋ ቶኪዮና በርካታ ክፍለ ሀገሮች ላይ የተጣለውና ዛሬ ሊያበቃ የነበረው አስቸኳይ ጊዜ አዋጅ እስከ አውሮፓውያኑ ሰኔ 20 ድረስ እንዲዘልቅ አራዝመውታል። በአፍሪካ የኮሮና ቫይረስ ስርጭት እየተባባሰ በሚገኝባት በደቡብ አፍሪካ ከዛሬ ሰኞ ጀምሮ ስራ ላይ የሚውሉ አዳዲስ የእንቅስቃሴ ገደቦች ታውጀዋል። ፕሬዚደንት ሲሪል ራማፎሳ ዛሬ ከማታው 5 ሰዓት ጀምሮ ስራ ላይ የሚውል የሌሊት የሰዓት እላፊ መታወጁን አስታውቀዋል። በዚህም መሰረት ምግብ ቤቶች፣ ቡና ቤቶችና የስፖርት እንቅስቃሴ ማዕከሎች ምሽቱን ከወትሮው በአንድ ሰዓት ቀደም ብለው እንዲዘጉ ነው የተደረገው። በተጨማሪም በህዝባዊ ዝግጅቶች ላይ መሰባሰብ የሚቻለው ደጅ ከሆነ 250 ሰው፣ ቤት ውስጥ ከሆነ ደግሞ 100 ሰው ብቻ እንደሚሆን ተገልጿል። ደቡብ አፍሪካ ባለፈው የ24 ሰዓት ጊዜ 4515 የኮሮና ቫይረስ ተጋላጮች መገኘታቸውን ይፋ አድርጋለች። ባለፈው የአንድ ሳምንት ጊዜ በአማካይ በየቀኑ 3745 የቫይረሱ ተጋላጮች እንደተገኙ ነው የተመለከተው። ክትባቱን በሚመለከት ደግሞ እስካሁን የተከተቡት ከ60 ሚሊዮኑ የሀገሪቱ ህዝብ ውስጥ ከ1% የሚያንስ ቁጥር ያላቸው 963,000 ሰዎች ብቻ መሆናቸውን የዩናይትድ ስቴትሱ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ሰንጠረዥ ያሳያል። ቻይና በአንድ ቤተሰብ 2 ልጅ ብቻ የሚለውን ጥብቅ ገደቧን ወደ 3 ልጅ ከፍ አድርገዋለች። መንግስታዊው የዜና አውታር ሺንዋ ባወጣው ዘገባ መሰረት ውሳኔውን የመንግስቱ ፖሊሲ አውጪ ፖሊት ቢሮ ዛሬ ባካሄደው ስብሰባ ያጸደቀው ሲሆን አዲሱ በአንድ ቤተሰብ 3 ልጅ የሚለው ገደብ የወጣው እድሜያቸው እየገፋ ያለው ዜጎች ብዛት ታሳቢ ባደረገ መንገድ በንቃት የስነ ህዝብ ማስተካከያ እርምጃ ለመውሰድ ተብሎ እንደሆነ ተመልክቷል። የእስራኤል ቀኝ አክራሪ ፓርቲ መሪ ናፍታሊ ቤነት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከስልጣን የሚያስወግድ የጥምረት መንግስት እንዲቋቋም ወሳኝ የሆነውን ድጋፋቸውን መስጠታቸው ታወቀ። ይህ የኔታንያሁን የፖለቲካ ምዕራፍ የሚያከትመው ይሆናል ተብሏል። ቤኔት ትናንት በቴሌቪዥን ባሰሙት ንግግር ውሳኔያቸውን ይፋ ያደረጉ ሲሆን በዚህ ድጋፍ ተቃዋሚ መሪው ያር ላፒድ የቀኝ ክንፍ፣ የመሃል ሰፋሪና ግራ ክንፍ ፓርቲዎችን ያሰባሰበ ጥምረት መስርተው ኔታንያሁን እንደ አውሮፓውያን አቆጣጠር ከ1999 ዓመተ ምህረት አንስቶ ለመጀመሪያ ጊዜ ለምርጫ ሽንፈት ሊያበቃቸው እንደሚችል ተዘግቧል። በመጨረሻም ዛሬ በዩናይትድ ስቴትስ በጦር ኃይል ግዳጅ ላይ የተሰዉ አሜሪካውያን መታሰቢያ ሚሞሪያል ዴይ እየተከበረ ነው። ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካመላ ሃሪስ እንዲሁም የሀገሪቱ ከፍተኛ ወታደራዊ መኮንኖች ከዋሽንግተን ወጣ ብሎ በሚገኘው ባርሊንግተን ብሔራዊ መካነ መቃብር የመታሰቢያ አበባ ጉንጉን የማኖር ስነ ስርዓት ላይ ተካፍለዋል። ፕሬዚደንት ባይደን፣ የመከላከያ ሚኒስትሩ ሎይድ ኦስተን እና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ማርክ ሚሊ በስነ ስርዓቱ ላይ ንግግር አድርገዋል። ፕሬዚደንት ባይደን ትናንት እሁድ ለጦር አርበኞችና በውጊያ ለወደቁ ወታደራዊ አባላት ቤተሰቦች በተሰናዳ ስነ ስርዓት ላይ ባሰሙት ንግግር ለነጻነታችን የተከፈለውን ዋጋ ማስታወስ አለብን፣ ያን ዋጋ በመክፈል ውለታ የዋሉልንና ቤተሰቦቻቸውንም ልናስብ ይገባል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
Voice of America. ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 23 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በአዲስ አበባ ሰላማዊ ሰልፍ ተካሂዷል። በሀገር የውስጥ ጉዳይ የውጭ ጣልቃ ገብነት የሀገር ሉዓላዊነትን መዳፈር ነው ሲሉ በስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ተናግረዋል። አንዳንድ ተሳታፊዎች ለአሜሪካ ድምጽ እንደገለጹትም የሰላማዊ ሰልፉ ዓላማ የውጭ ኃይሎችን ጣልቃ ገብነትና ተጽዕኖ ማውገዝ እንደሆነ ገልጸዋል። የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዘገባ ታስደምጠናለች።
በአዲስ አበባ ስታዲየም በተካሄደው ሰልፍ ላይ ኢትዮጵያ ሞግዚት አትፈልግም፣ የአሜሪካ መንግስት በኢትዮጵያ ላይ የያዘውን የተሳሳተ አቋም በድጋሚ እንዲያጠነው እንጠይቃለን፣ ግድቡ የኔ ነው የሚሉና ሌሎችም መልእክቶች በወጣቶች ተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ ብሔራዊ ጥቅምን ለመጉዳት በውስጥም ሆነ በውጭም ኃይሎች ጥረት እየተደረገ ነው፣ ነገር ግን መብታችንን አሳልፈን አንሰጥም ሲሉ ተናግረዋል።
የኢትዮጵያን የውስጥ ሰላም የማስጠበቅ ዋነኛ ኃላፊነት የሕዝቦቿና የመንግስቷ መሆኑ ግልጽ ነው። አሸባሪ የህወሓት ቡድን በሀገራችን ክብርና ኩራት በሆነው የመከላከያ ሰራዊታችን ላይ አቅዶና አስቦ አሰቃቂ ጥቃት የፈጸመ ሲሆን በማካይድራ በንጹሐን ዜጎች ላይ ጭፍጨፋ ከማድረጉም በላይ በተለያዩ የሀገራችን አካባቢዎች ግጭትና እልቂት እንዲካሄድ መሪ ተዋናይ ሆኖ ተንቀሳቅሷል፣ ፈጽሟል፣ አስፈጽሟል። ይህ ኃይል ከጥፋቱ እንዲታቀብ መንግስት ያካሄደው ህግን የማስከበር ዘመቻ ውጤታማ ብቻ ሳይሆን ፍትሐዊም ነው። ይህንንም በሽብርተኝነት ላይ የተሰማራን ኃይል እጅ መቁረጥ ዓለም አቀፋዊ ድጋፍ የሚሰጠው እንጂ በምንም መመዘኛ የሚነቀፍና የሚወገዝ ሊሆን አይችልም። ነገር ግን አሜሪካና አጋሮቿ የዚህን ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀፍ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። ከዚህ የዘለለ ጣልቃ ገብነት ሉዓላዊነትን መዳፈር መሆኑን ሊታወቅ ይገባል።
ምክትል ከንቲባው አክለው ጠላቶቻችን ከደህንነት የመውጣት ጉዞአችንን ለማደናቀፍ ከተቻለም ለማስቆም እየሰሩ ይገኛሉ ሲሉም ገልጿል።
ውድ የሀገራችን እና የከተማችን ወጣቶች የማደግ ህልማችን እንዲጨነግፍ የውጭ ታሪካዊ ጠላቶቻችን ከውስጥ ባንዳዎች ጋር በመቀናጀት ከደህንነት የመውጣት ጉዟችንን ለማደናቀፍ ከተቻላቸውም ለማስቆም ህዝባችንን ለረሃብ ለመዳረግ ሌት ተቀን ሲታትሩ ይገኛሉ። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የህዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈነቀሉት ድንጋይ የለም፣ ያልሸረቡትም ሴራ የለም። እኛ ግን ምንም እንኳን አብዛኛው የውሃ ድርሻ የእኛ ቢሆንም በፍትሐዊነት እንጂ ሌሎችን ጎድቶ የመጠቀም ሀሳብ እንደሌለን ራሳቸው ከሳሾቻችንም ያውቁታል። በመሆኑ ዛሬም ሆነ ወደፊትም አባይም በፍትሐዊነት የመጠቀም መብታችን በፍጹም ሌሎችን እንዲጎዳ አንፈልግም። የመጠቀም መብታችንን ከማረጋገጥ ወደኋላ አንልም።
የአሜሪካ ድምጽ ያነጋገራቸውም አንዳንድ ተሳታፊዎችም የውጭ ጣልቃ ገብነትና የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጣለውን የቪዛ እገዳን ለመቃወም እንደወጡ ነው የተናገሩት። አቶ መሐመድ እብራሂም ከተሳታፊዎቹ መካከል ናቸው።
ያ የምናወግዘው የእኛ ጉዳይ ከኛ አልፈን ለሌላም የምንተርፍ ህዝቦች ስለሆን ስለዚህ ለጮች ኛን ጓዳ እነሱ ሊያቁልን ስለማይገባ ከልጆች ጎን ለሰለፍ ነበጣውት እኔ ደግሞ ከቀድሞ የጦር አባቶች ውጋዴን ካራማራ ባንድራ ካቆሙ አባት አንዱ ነኝ። ከሰላ አመት ጀምሬ የሰላም አባት ነኝ። ከዛን ጀምሮ ሀገራችን የሰው ሀገር አንነካም፣ ሰው ነክቶን ማናቀም፣ ሰው የሰው ጓዳ ገፍተን ማናቀም፣ ከጓዳችን ማላለፍንም ይልቅ የሌላ ጓዳችን የሌላ መጠለያ እናደርጋለን። እኛ የሰው ጓዳ አንነካም። አሁን ስለዚህ ነጮቹ በእኛ ላይ ያልሆነ ውዥንብር የማረጉትን እንዲታቀቡል ነው።
ወይዘሪት ብስራት አለሙ ወደ ሰልፉ ለምን አላማ እንደመጣች ተናግራለች።
ዛሬ እዚህ የተገኘሁት ድምጻችንን ለማሰማት ነው። እኛ ኢትዮጵያውያን የማንንም ጣልቃ ገብነት አንፈልግም። አሜሪካ ኢትዮጵያ ላይ ጣለችውን ማዕቀብ ለመቃወም ነው። የሌላን ጣልቃ ገብነት አንፈልግም። እንደገና ደግሞ ግድቡ የኛ ነው። በእርዳታ ሳይሆን በራሳችን ገንዘብ ነው ግድባችንን እየገደብን ያለ ነው። ግዴቱ ደግሞ ጥሩ ሚሆን ይመስለኛል። የዓለም መንግስታት ይህን ነገር የሚሰሙት ይመስለኛል።
በአዲስ አበባ ስታዲየም ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በተካሄደው ሰልፍ ላይ በሺዎች የሚቆጠሩ ወጣቶች ተሳትፈዋል። ተመሳሳይ ሰልፎች በሌሎች የአገሪቱ ከተሞችም ተካሂደዋል። በሌላ በኩል አሜሪካ ባለፈው ሳምንት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በጦር አመራሮች ላይ ከጣለችው የጉዞ እገዳ በተጨማሪ የምጣኔ ሀብትና ለኢትዮጵያ የምታደርገውን የጸጥታ ድጋፍ ልታቆም እንደምትችል ገልጻለች። ይህም የሆነው ትግራይ ውስጥ በተደረገው ጦርነት ለደረሰው የሰብአዊ ቀውስ አፋጣኝ መፍትሄ ባለመሰጠት መሆኑ ነው የተገለጸው። ኢትዮጵያ አሁንም ለችግሩ እልባት የማትሰራ ከሆነ እስከ ውጭ ምንዛሬ ማንቀሳቀስ እገዳና ሌሎች ማዕቀቦች ሊጣሉባት እንደሚችሉ የአፍሪካ ጉዳዮች ምክትል ኃላፊ ሮበርት ጎዴክ ባለፈው ሳምንት ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ እናመሰግናለን። አድማጮች፣ የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ከዚህ ቀደም መዘገባችን ይታወሳል። ይህንን ማዕቀብ ተከትሎም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም የአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ማለታቸውን መዘገባችን ይታወሳል። አያይዘውም ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ማለታቸውም ይታወሳል። ወደ ተከታዩ ዘገባችን እናልፋለን። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ አንስቶ በውጊያ ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱና እየተዘረፉ ናቸው ሲል ሂዩማን ራይትስ ዎች ከትላንት በስቲያ ባወጣው መግለጫ አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን በዚህ ሪፖርቱ የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልል ውስጥ 15 ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው፣ ሌሎች 53 ትምህርት ቤቶችም እንደተጎዱና ደቡባዊ ትግራይ ውስጥ 2 አንደኛ ደረጃ ትምህርት ቤቶች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። ተጨማሪውን ስምንሽ የቆየ ታቀርበዋለች።
ሂዩማን ራይትስ ዎች የትግራይ ትምህርት ቤቶች ስለሚገኙበት ሁኔታ ባለፈው ጥርና በግንቦት መካከል 15 ነዋሪዎችን፣ መምህራንን፣ ወላጆችን፣ የቀድሞ ተማሪዎችንና የእርዳታ ሰራተኞችን በስልክ የጠየቀ መሆኑንና የመገናኛ ብዙሃን የረድኤት ድርጅቶችንና ብሔራዊ የሰብአዊ መብት ተቋማት ሪፖርቶችን የገመገመ መሆኑን ጠቁሞ ቡድኑ በተጨማሪ ካደረጋቸው የሳተላይት ምስሎች ቅኝቶች ወታደራዊ ተሽከርካሪዎች ባለፉት ታህሳስና መጋቢት ውስጥ አጼ ዮሐንስ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ማየቱን ገልጿል። ጉዳት ከደረሰባቸው ትምህርት ቤቶች መካከል ብሎ ቡድኑ በጠቀሰው በዚሁ ትምህርት ቤት ላይ የደረሰውን ጉዳት የሚያሳዩ የፎቶግራፍና የቪዲዮ ምስሎች እንዳሉ፣ የኢትዮጵያ ወታደሮች ቅጥር ግቢውን ከያዙ በኋላ ኮምፒውተሮችን፣ ፕላዝማ ስክሪኖችንና ምግብ ለበርካታ ሳምንታት እየጫኑ ሲያወጡ ማየታቸውን ብዙ የመቀሌ ነዋሪዎች እንደነገሩት ገልጾ፣ ወታደሮቹ ግቢውን ሚያዝያ ውስጥ ድንገት ሲለቁ ነዋሪዎቹ በትምህርት ቤቱ ክፍሎችና ቢሮዎች፣ በኤሌክትሪክና የውሃ መስመሮች እንዲሁም በሌሎች ንብረቶች ላይ ጉዳት ደርሶ ማግኘታቸውን እንደነገሩት ዘግቧል። ሂዩማን ራይትስ ዋች በዚሁ ሪፖርቱ ቅጥር ግቢ ውስጥ በሴቶች ላይ የተፈጸመ ጾታዊም ይሁን ሌላ ጥቃት ይኑር አይኑር አለማረጋገጡን ጠቁሞ፣ እማኞቹ ግን ወታደራዊ ምልክት ወደ ተለጠፈበት ግቢ ሴቶች ሲገቡና ሲወጡ ማየታቸውን፣ አንዳንዴም ለቀናት እንደሚቆዩ እንደነገሩት አመልክቷል። ትግራይ ውስጥ ትምህርት ቤቶችን ለመክፈት ባለስልጣናቱ እየጣሩ ቢሆኑም ሩቡ ያክል መጎዳታቸውን የጠቆመው የመብት ተሟጋቹ ቡድን ሪፖርት ምዕራብ ትግራይ ውስጥ በጦርነቱ ምክንያት መምህራን መፈናቀላቸውን፣ የመማሪያ ቁሳቁስ እጥረት መኖሩንና 48,000 የሚሆን ቁጥር ያላቸው የመምህራን የስነ ልቦናና የአይምሮ ጤና ድጋፍ እንደሚያስፈልጋቸው፣ በግል ትምህርት ቤቶች ሲያስተምሩ የነበሩ መምህራን ደሞዛቸው በመቋረጡ ቤተሰቦቻቸውን መመገብ እንደተሳናቸው የሀገሪቱ የትምህርት ሚኒስቴር መናገሩን ዘግቧል። ጦርነቱ ከተጀመረ አንስቶ ተዋጊዎቹ ወገኖች በመላው ክልል ትምህርት ቤቶች ላይ ጥቃትና ዘረፋ መፈጸማቸውን፣ ትምህርት ቤቶችን ለጦር ሰፈርነት መጠቀማቸውን የጠቆመው ሪፖርት ጉዳቶቹ ወገን ካለየ የከባድ መሳሪያ ድብደባ እስከ ዘረፋና ማፈራረስ እንደሚደርሱና አንዳንዶቹ ተቋማት የትምህርት አገልግሎት መስጠት የማይችሉበት ሁኔታ ላይ እንደሚገኙ አመልክቷል። ከመቀሌ ሌላ በአድዋ፣ በአክሱም፣ በደቡብ ትግራይና በሌሎችም አካባቢዎች በትምህርት ቤቶችና ቢያንስ በአክሱም ዩኒቨርሲቲ ላይ ደርሰዋል ያላቸውን ጉዳቶች ሂዩማን ራይትስ ዋች በዘረዘረበት ዘገባው የኤርትራ ወታደሮች በህጻስ የስደተኞች መጠለያ ትምህርት ቤቶችና ቢሮዎች ላይ ህዳር አጋማሽ አካባቢ አድርሰዋል ያላቸውን ጉዳቶች ኤርትራውያኑ ስደተኞች እንደነገሩት በመላው የግጭቱ ጊዜ ሁሉም ተዋጊ ወገኖች ትምህርት ቤቶችን ለወታደራዊ መደብነት እንደተጠቀሙባቸው፣ አክሱም ውስጥ የሚገኘው ባዜን የመጀመሪያ ደረጃ ትምህርት ቤት ውስጥ የኤርትራ ወታደሮች መስፈራቸውንም ዘርዝሯል። ደቡብ ትግራይ ውስጥም ጦርነቱ ከመጀመሩ በፊትም የትግራይ ታጣቂ ቡድኖች ብሶበር በሚባል የገጠር አካባቢ የሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ ሰፍረው ለብዙ ወራት መቀመጣቸውን፣ በትምህርት ቤቱ ዙሪያ ምሽጎችን መቆፈራቸውንና የትምህርት ቤቱን ዳይሬክተር ቢሮ የመሳሪያ ማከማቻ ማድረጋቸውን ከመገናኛ ብዙሃን ዘገባ ማግኘቱን፣ እንዲሁም ሽመልባ የስደተኞች መጠለያ አቅራቢያ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤትም ታጣቂዎቹ ይዘው እንደነበር የሳተላይት ምስሎች እንደሚያሳዩ ሂዩማን ራይትስ ዋች በሪፖርቱ አመልክቷል። የክልሉ የትምህርት ቢሮ ትምህርት ቤቶች ለወታደራዊ ጉዳዮች ያሉበትን ሁኔታ የሚያሳዩ መረጃዎችን እያሰባሰቡ መሆናቸውን ሂዩማን ራይትስ ዋች አመልክቶ፣ ባለስልጣናቱ በኤርትራና በአማራ ኃይሎች ተይዘዋል ከሚባሉት አካባቢዎች መረጃ ማግኘት አለመቻላቸውን፣ ማግኘት የቻሉት ሊደርሱባቸው ከቻሏቸው ትላልቅ ከተሞች መሆኑንና ደርሷል የሚባለው ጉዳት በእውኑ ካለው ያነሰ ሊሆን እንደሚችል አመልክቷል። አድማጮች፣ ሂዩማን ራይትስ ዋች ባነሳቸው ጉዳዮች ላይ የሁሉንም ወገኖች ምላሾችና አስተያየቶች ለማግኘት እየሰራን ሲሆን ቡድኑ ካነሳቸው ሌሎች ነጥቦች ጋር አካተን እንደተጠናቀቁ እናቀርባለን። ስመኝሽ ቆየን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ እንወሰዳችሁ። በብሔራዊ አንድነት ላይ በሚያቀነቅኑ የፖለቲካ ፓርቲዎች ላይ በየቦታው የሚደረገው ወከባ ኢትዮጵያን በዘር ከፋፍለው ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ሲሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። ባለፉት 30 ዓመታት አማራው በብሔር ተደራጅ ሲባል እምቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ብለዋል ፕሮፌሰር ብርሃኑ ነጋ። ኢዜማ በባህር ዳር ከተማ የምርጫ ቅስቀሳና ህዝባዊ ውይይት ያደረገ ሲሆን ከብልጽግና ጋር የሚለይበትን አራት መሰረታዊ ሀሳቦችም ዘርዝሯል። በተለይ በህገ መንግስቱ ላይ ብልጽግና ያለውን አቋም በግልጽ እንደሚቃወም የኢዜማው ሊቀመንበር ፕሮፌሰር ብርሃኑ ተናግረዋል። አስቴር ምስጋናው ዝርዝር አላት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት በባህር ዳር ያካሄደው ህዝባዊ ውይይት ሊካሄድ ጥቂት ሳምንታት ብቻ ከቀሩት ስድስተኛው ሀገራዊ ምርጫ ጋር የተያያዘ ነው። ፖለቲካ ፖለቲካ ነው የሚባለው በዜግነት ላይ ብቻ ሲመሰረት ነው የሚል አቋም ያለው ፓርቲው ከገዢው ፓርቲና ከሌሎች ፓርቲዎች ጋር ያለውን መሰረታዊ ልዩነት ለህዝብ ይፋ አድርጓል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ በህብረ ብሔራዊ የፖለቲካ ፓርቲዎች ላይ በየቦታው ወከባ እንደሚካሄድ ጠቁመዋል። ይህም ኢትዮጵያን ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ብለዋል።
ለዚህ ነው አሁን የብሔር ግጭቶች በሙሉ አይተህ እንደሆነ በሙሉ በዋናነት ጦርነታቸው ኢትዮጵያ ኢትዮጵያ በሚሉ ድርጅቶች በእኛ አይነት ድርጅቶች ላይ ምክንያቱም እነሱ የቆሙበትን መሬት የሚያነቃንቅባቸው እሱ። ለምንድን ነው አማራ ክልል የሚመጣው ብርሃኑ ነው ወይም ኢዜማ? እኛ ኢትዮጵያ የሚል ችግር የለብን የበዛ ኢትዮጵያ ችግር ያለባቸው ዓለም ላይ ተሰቅሰም ይላል። ሰምታችኋል አለ እንደዚህ ሲሉ እኔ ኢትዮጵያዊ ነኝ ብዬ በኢትዮጵያዊነት አማራ ክልል መጥቼ ያለንን ወገኔን ካላልኩ ከማን ጋር ተለምደ? ምን ማለት ነው? በዘር ላይ የተመሰረተ ብሔረተኝነት ሁሉ መጨረሻው ሁሌም ወደ ጥላቻ፣ ወደ ግጭት፣ ወደ እንትን የሚወስድ እሱን ነው። ይሄንን ነው ሁሌም ኢትዮጵያዊ ነኝ ከሚለው የአማራ ማህበረሰብ ሲመጣ አደጋው የበለጠ ከፍ ነው።
ባለፉት 30 ዓመታት አማራው በብሔር ተደራጅ ሲባል እምቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ያሉት የክልሉ ህዝብ ለኢትዮጵያ አንድነት አደረገ ያሉትን አስተዋጽኦ አድንቀዋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ
የአማራ ከሌላው ከብዙዎቹ ይለየው የነበረው አሁንም የሚለየው በፖለቲካ ተደራጅ በዘር ስሉት ለረጅም ጊዜ እምቢ ያለ የኢትዮጵያዊነት የሚባለውን ነገር ከአማራ እንትን ካላወጣ ነው የአማራን ብሔረተኛነት ልንተክል አንችልም የሚል አመለካከት ነበረ። ይህንን የምታምኑ የአማራ ብሔረተኛንን የምትሉ ሰዎች ከእሳት ጋር ነው የምትጫወቱ። ቢኮዝ ኢትዮጵያዊነትን ከአማራ እንትን ውስጥ ተሳክቶላችሁ ካወጣችሁ ዜን ኢትዮጵያዊነትን ነው የምታፈርሱት። በፍጹም መሆን የሌለበትም።
አማራው በብሔር የተደራጀው ከገጠመው የህልውና አደጋ ለመዳን ሆኖ እያለ እርሶ የአማራን ብሔርተኝነት አጥብቀው የሚቃወሙት ለምንድን ነው የሚሉና ሌሎች ጥያቄዎች ከተሳታፊዎቹ ቀርበውላቸው ነበር።
የአማራ ህዝብ እንደ ብሔርተኝነት የተደራጀበት ትክክለኛ መቼም ቀንና ሰዓቱ ሳይሆን ምክንያቱ ዋናው ተለቅ ተብሎ ምንድን ነው ያስነሳው? ከተደራጀት ደግሞ ወይም መደራጀቱ ለእርስ በርስ ጦርነት ይጋብዛል የሚባልም ከሆነ ወይ እውነትም ሊሆን ላይሆን ይችላል። አማራጭ አለ ወይ ማለት ሌላ አማራጭ የቀረበለታል ወይ? ኢዜማ አቅርቦለታል ወይ? እንደዚህ ብሄር በኢትዮጵያዊነትማ ተደራጅቶ አይቶታል ማለት ኑሮበታል ዘላለም ነው ወይ? እየተገደሉ ነው በተለይቼ እየተመታው ነው የሚል መሰለኝ መነሻው። ያ ከሆነ ኢዜማ ምን ይዞለት ነው ማለት የሆነ መደራጀት ቃ የትግራይ መደራጀት አላሳሰበ የአማራ መደራጀት አሳሰበ? ይሄን እስኪ ትበል። አንደኛ አማራ የተደራጀበት መንገድ የህልውና አደጋ ስላለበት ከዛ ለመዳን ነው።
እንደ አማራ ሚሊሻ አዘጋጅተን ጦር ሰብቀን በክልሉ ሄደን ተዋግተን ያ በእርግጥም በየቦታው ያሉትን አማራ ወገኖቻችንን ሰላም ይሰጣቸዋል ወይንስ ኢትዮጵያ ምንም ወደማያባራ የእርስ በርስ ጦርነት ትሄዳለች? ማሰብ ለሚቸው ይሄ ነው ትልቁ ጥያቄ። የእኔ እምነት በግልጽ የምነግራችሁ ይሄ መንገድ በምንም አይነት በሚሊዮኖች የሚቆጠር በየቦታው ያለውን የአማራ ወገናችንን ሰላም አያመጣም፣ ጦርነት ብቻ ነው። እቺ ለረጅም ጊዜ አማራ ሲጓጓላት ሲንገበገብላት የነበረችውን ኢትዮጵያን ከማፍረስ ውጪ ሌላ ነገር አለ? የአማራን ሕዝብ መታደግ የአማራ ኃላፊነት ብቻ አይደለም። የማንኛውንም ኢትዮጵያዊ ሕይወት መታደግ የሁላችንም ማለት ነው።
እርሶ የአማራን ህዝብ መጤ ካሉት ኦሮሚያ ላይ እርስዎ ወደ ሀገር ቤት እንዲገቡ ተዋርቶ በየመንገዱ እየወደቀ ያስመጣሁት ወጣት እንዲያ ካሉት ማን ጋር መጠው ለመወያየት የደፈሩት? የስልጣን ብሔርተኛ ነዎት። ይህ ማረጋግጥ እችላለሁ፣ ምክንያቱም በአካል አይተናል፣ አረጋግጠናል። አሁን በምርጫ ምን ሞክረውታል እርስዎ?
ፕሮፌሰር ብርሃኑ ነጋ ለቀረበላቸው ጥያቄ የሰጡት ምላሽ ተከታዩ ነበር።
መጤ የሚባል ነገር ብለሃል ነው መጤ እያሉ አማራውን ሌላውም ከአማራ ውጭም ያለውን ለምን ከኛ አካባቢ አትወጣም? ይሄ ነገር ተባለ የተባለበት ምን እንደሆነ
በቤኒሻንጉል ጉምዝ ብዙ የአማራ ወገኖቻችን የተገደሉ ጊዜ እሱን ለማውገዝ የእንትን መግለጫ ሰጠ ነበር፣ ጋዜጣዊ መግለጫ። እዛ ጋዜጣዊ መግለጫ ላይ ዘቴ መቴ ምናምን እየተባለ ሰፋሪ ምን እየተባለ በሚል ተናገረው ነው ያቺ ሪፖርቱና መጤ ብሏል ብለው የአማራን ታጋይ ሽብርተኛ ብለሃል አላልኩም። አማራ ክልል ስትመጣ ሌላውን ትናገራለህ፣ ሌላ ቦታ ስትሄድ ደግሞ ሌላ ትናገራለህ። አንተ እኔ የትም ቦታ የተናገርኩትን የሰማሁት።
ኢዜማ ከጥቂት ሳምንታት በኋላ በሀገሪቱ ለሚካሄደው ምርጫ ከ400 በላይ ወረዳዎች ከ1600 በላይ እጩዎችን ማቅረቡን አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እንወሰዳችሁ። ሳልሳይ ወያነ ትግራይ በትግራይ ወቅታዊ ሁኔታን በተመለከተ ግምገማ ማድረጉን ገለጸ። ፓርቲው የትግራይ ጥቅም በኢትዮጵያው በሚቋቋመው የላላ ፌዴሬሽን እንዲረጋገጥ እየታገለ እንደነበር ገልጾ ከአሁን በኋላ ግን ይህ ጥቅም በነጻ ሀገረ ትግራይ ነው የሚረጋገጠው ብሎ እንደሚያምን አስታውቋል። አረና ፓርቲም በወቅታዊ ጉዳይ ባወጣው መግለጫ በክልሉ ያለው ጦርነት ቆሞ በሰላማዊ መንገድ ሊፈታ ይገባል ብሏል። በጉዳዩ ላይ ከክልሉና ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካለት ገልጾ ሙልጌታ ጽሃ የፓርቲዎቹን መግለጫ በማስመልከት ተከታዩን ዘግቧል።
የሳልሳይ ወያነ ትግራይ ብሔራዊ አመራር ባካሄደው የአራት ቀናት ስብሰባ የትግራይ ወቅታዊ ሁኔታም የክልሉ መጻኢ ዕድልና የፓርቲው ሁኔታ አስመልክቶ መገምገሙ ባወጣው መግለጫ ገልጿል። መግለጫው አስመልክቶ ማብራሪያ የሰጡን የፓርቲው የአደረጃጀትና አቅም ግንባታ ኃላፊ አቶ አብለሎም ገብረ ሚካኤል ፓርቲያቸው በትግራይ እየተካሄደ ያለው ጦርነት ጠቅላላ ጦርነት ብለው እንደሚገልጸው ተናግሯል።
ጠቅላላ ጦርነት ማለት ማንም ሰው እንደሚገነዘበው ጦርነት በየትኛውም ዓለም የተለመደ ነገር ነው። ጦርነት አለ፣ እኛም ለጦርነት እንግዳ አይደለንም። ነገር ግን ጦርነት ሲደረግ የሚደረግበት ባህል አለ፣ በሁለት የታጠቁ ኃይሎች የሚደረግ ነገር ነው። እዚህ ግን እየተደረገ ያለው ከተማ ይወድማል፣ ያልታጠቁ ንጹሐን ዜጎች ይገደላሉ፣ ይረሸናሉ፣ በከባድ መሳሪያ ቤታቸው እያሉ ይገደላሉ፣ አብያተ ክርስቲያናት፣ መስጊዶች ይቃጠላሉ፣ ይደበደባሉ፣ የቤት ንብረት ይዘረፋል፣ የእርሻ መሳሪያ ይሰበራል፣ ይቃጠላል፣ ቤቶች መኖሪያ ይፈርሳሉ፣ ወፍጮ ቤቶች ይቃጠላሉ፣ መሰረተ ልማቶች ይወድማሉ፣ ይዘረፋሉ፣ የመንግስት የሚሆን የግለሰብ ሀብት ይጠፋል። እንደተባለው ጾታዊ አመጽ ይደረጋል። በጣም ታይቶ ተሰምቶ በማይታወቅ ህጻን ኃይል፣ ሽማግሌ ኃይል እጅግ ከባድ የሆነ የሚዘገንን ነገር እየተደረገ ነው። ይህ ሁሉ የሚገልጽልን ቃል በእርግጠኝነት አማርኛውም ለራሱ የሚችል አይመስለኝም፣ ግን ጠቅላላ ጦርነት ነው የምንለው።
ፓርቲው በመግለጫው የትግራይ ጥቅም በሳልሳይ ወያነ ትግራይ መርሆች መነጽር መመርመሩና በኢትዮጵያ በማንኛውም የመንግስት ቅርጽና መዋቅር እንደማይረጋገጥ ገምግሞ መወሰኑን ይገልጻል። ጉዳዩ ያብራሩት አቶ አብለሎም
ትግራይ ላይ ሁሉም እንደ አቅሙ እንደሚችለው ዘምቶ ትግራይን ለማንበርከክ ትግራይን ለማጥፋት የሄደበት ሂደት ነው ያለው። ስለዚህ እንደ መነሻ የነበረው ብሔራዊ ቃል ኪዳን እንዲሁ ፈርሷል። አደጋ ደርሶበታል ብቻ አይደለም፣ ፈርሷል፣ ተጥሷል፣ ገደል ገብቷል ብለን እናምናለን። ስለዚህ ኢትዮጵያ ውስጥ ከዚህ ውጭ አሁን ካለው ሉዝ ፌዴሬሽን ወይም ደግሞ ክልሎቹ የተሻለ አቅም ኖሯቸው ግን አንድ ፖለቲካል ኢኮኖሚ ያላት ሀገር ቢኖር ጥሩ ነው ብለን የምናስበው የነበረውን ፈረሰ ማለት ነው። ስለዚህ ከዚህ ውጭ በምን አይነት ሁኔታ ታዲያ ኢትዮጵያ ውስጥ ሊሳካ ይችላል ብለን ስታስብ ተስፋ የሌለው ጉዳይ ነው። ተስፋ የለው፣ ሊሳኩ የሚችሉበት ምንም አይነት የመንግስት ቅርጽ የለም ማለታችን ነው። ስለዚህ የትግራይ ጥቅሞች ሊሳኩ የሚችሉት ብሔራዊ አመራሩ እንደገመገመው በእርግጠኝነት ሊሳኩ የሚችሉት ነጻና ራሷ ሉዓላዊ በሆነች ሀገረ ትግራይ ናቸው ሊሳኩ የሚችሉት። ነገር ግን እቺ ነጻና ሀገረ ትግራይ የምትባለው የትግራይ ህዝብ እድልን የመወሰን ጉዳይ ስለሚሆን ከብዙ ሰዎች ጋር ከብዙ ኃይሎች ጋር መወያየትና መነጋገር የሚያስፈልገው ጉዳይ ስለሚሆን ዝርዝር ጥናትም ስለሚያስፈልገው በዛ ዙሪያ ዝርዝር ነገር ለጊዜው ከመስጠት ብሔራዊ መሪነቱ ተቆጥበዋል።
በሌላ በኩል በክልሉ ረዥም ጊዜ የቆየው የአረና ለሉዓላዊነትና ለዲሞክራሲ ፓርቲ በወቅታዊ ጉዳይ መግለጫ ወጥቷል። ፓርቲው በትግራይ ያለው ጦርነት ቶሎ ካልቆመም ሁኔታው ለሀገሪቱና ለምስራቅ አፍሪካ አደገኛ በመሆኑ ጦርነቱ ቆሞ ተፋላሚ ኃይሎች ወደ ድርድር ሊገቡ ይገባል ብሏል። ፓርቲዎች በአሸባሪነት ጦርነት መፈረጅም የፖለቲካ ምህዳር የሚያጠብ ህዝብም በጅምላ እንዲታሰሩ የሚያደርግ በመሆኑ መንግስት ውሳኔውን ዳግም ሊያጤነው ይገባል ብሏል። አረና በመግለጫው የትግራይ አርሶ አደር መሬቱን እንዳያርስ በመከልከል በረሃብ ህዝቡ ለማጽዳት በሚል ቅድ እየተሰራ ነው። ለእርሻው የሚጠቅሙ ከብቶቹ በማረድ የእርሻ መሳሪያዎችም እየተቃጠሉና እየተዘረፉ ይገኛሉ። ማዳበሪያና ምርጥ ዘር እንዳያገኝም እየተሰራ ነው ሲል ከሷል። ይህንንም ተስተካክሎ ህዝቡ ወደ ስራ ሊገባ ይገባል በማለት ገልጿል። እንዲሁም በክልሉ አስቸኳይ እርዳታ ለሚያስፈልገው ከ5.2 ሚሊዮን በላይ ህዝብ የምግብ እርዳታ በሚገባ ሊደርሰው ይገባል ብለዋል መግለጫው። በጉዳዩ ከትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት፣ የክልሉ የኮሙኒኬሽን ቢሮ፣ የክልሉ ብልጽግና ጽህፈት ቤትና እንዲሁም የፌዴራሉ መንግስት የሰላም ሚኒስትር ምላሽ እንዲሰጡ በአካልና በስልክ በተደጋጋሚ ብጠይቅም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በተልሳ ኦክላሆማ በጥቁር አሜሪካውያን ላይ የተፈጸመው ፍጅት 100ኛ ዓመት መታሰቢያን ምክንያት በማድረግ በያዝነው ሳምንት ተልሳ ከተማን ይጎበኛሉ። ጉብኝቱን የሚያደርጉት የዩናይትድ ስቴትስ ባርነትና ዘር ተኮር ጥቃትን በሚመለከት ያላት ታሪክን እየተመለከተች ባለችበት ወቅት መሆኑን ዘጋቢያችን ሚሼል ኩዊን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳህዬ ታቀርበዋለች።
ብዙ አሜሪካውያን ስለ ዘር ግንኙነት ጉዳይ እየተነጋገሩ ባሉበት በአሁኑ ወቅት ፕሬዚደንት ጆ ባይደን ነገ ተልሳ ከተማን የሚጎበኙት የተልሳ የዘር ፍጅት የሚባለውን ግድያ 100ኛ ዓመት ለማሰብ በሚደረገው ስነ ስርዓት ለመካፈል መሆኑ ታውቋል። ከተማይቱ ከ100 ዓመታት በፊት ተፈጽሟል በሚባለው ፍጅት አልቀዋል የሚባሉት ከ300 በላይ የሚሆኑ ጥቁር አሜሪካውያን አስከሬን ቆፍራ እንድታወጣ ይጠበቃል። ለፍጅቱ ምክንያት የሆነው አንድ የ19 ዓመት ዕድሜ ጥቁር አሜሪካዊ በአንዲት የ17 ዓመት ዕድሜ ነጭ አሜሪካዊት ላይ ጥቃት ፈጽሟል በሚል በታሰረበት ወቅት ነበር። እንደ አውሮፓ አቆጣጠር በ1921 ዓ.ም ተፈጸመ የተባለው ጥቃት የተልሳ ግሪንውድ የተባለውን ወረዳ ውድመት አስከተለ። ወረዳው ጥቁር አሜሪካውያን የመሰረቱት የበለጸገ የከተማይቱ ክፍል ነበር። በዚህ ወረዳ ላይ ስለደረሰው የውድመት ታሪክ መነገር የጀመረው ከቅርብ ዓመታት ወዲህ ብቻ ነው። የ107 ዓመት የዕድሜ ባለጸጋ የሆኑት ቪዮላ ፍሌቸር ከተልሳው የዘር ፍጅት በሕይወት የተረፉ ናቸው።
Black bodies lying in the street.
አሁንም ቢሆን በጥቁር ወንዶች ላይ ሲተኩስና የጥቁር ወንዶች አስክሬን መሬት ላይ ተዘርሮ ይታየኛል። አሁንም ጭሱ ይሸተኛል፣ የጋየው እሳት ይታየኛል። አሁንም ቢሆን የጥቁሮች የንግድ መደብሮች በእሳት ሲጋዩ ይታየኛል፣ ጩኸቶቹም ይሰሙኛል። ፍጅቱ በየዕለቱ ከኔ አይለይም። ሀገራችን ይህንን ታሪክ ልትረሳው ትችላለች፣ እኔ ግን ልረሳው አልችልም።
ባለፈው ዓመት ከፍጅቱ የተረፉት 3 ሰዎች ካሳ እንዲከፈል ክስ መስርተዋል። ተልሳ ከተማ፣ ተልሳ ወረዳ፣ ኦክላሆማ ክፍለ ግዛትና የተልሳ የንግድ ምክር ቤት ከ100 ዓመታት በፊት ለተፈጸመው ፍጅት ተጠያቂ ናቸው ይላሉ። ካሳ መክፈል ያስፈልግ እንደሆነ ከተከፈለስ ከፍጅቱ ለተረፉትና ለልጅ ልጆቻቸው ምን ያህል ሊከፈል ይችላል የሚሉ ጥያቄዎች እየተነሱ ናቸው። ለፍጅቱ መታሰቢያ የሆን ዘንድ ግሪንውድ እየተነሳች ነው በሚል ስያሜ የተሰራ አዲስ ቤተ መዘክር በያዝነው ሳምንት ይከፈታል። አንዳንድ ባለስልጣኖች በተለይም ሚኒሶታ ውስጥ በፖሊሶች ቁጥጥር ስር እያለ የተገደለው ጆርጅ ፍሎይድ 1ኛ ዓመት ላይ የፍጅቱን 100ኛ ዓመት ማሰቡ ወሳኝ ነው ይላሉ። የፍሎይድ መገደል በዩናይትድ ስቴትስ እና በዓለም ዙሪያ ተቃውሞ ማስነሳቱ የሚታወስ ነው። ዋሽንግተን ዲሲ የሚገኘው የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በገለጸው መሰረት ተልሳ ውስጥ የተፈጸመው ፍጅት በዩናይትድ ስቴትስ ታሪክ ከተፈጸሙት ዘር ተኮር ፍጅቶች የከፋ ነው።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይም እንገኛለን። በአትቪዮ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን መጪውንና ስድስተኛውን የኢትዮጵያ ምርጫን በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። ለዛሬው ወደ ሀረሪ ነው የምንወስዳችሁ። ብሔራዊ ምርጫ ቦርድ ከክልሉ ውጪ የሚኖሩ የብሔረሰቡ ተወላጆች በሐረሪ ክልል ምርጫ መሳተፋቸው ሕጋዊ መሰረት የለውም ሲል ያሳለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ውድቅ ካደረገበት በኋላ ለሰበር ሰሚ ችሎቱ ይግባኝ ጠይቆ ነበር። ይግባኙን ሲመለከት የቆየው ሰበር ሰሚ ችሎቱም ሐሙስ ዕለት ተመሳሳይ ውሳኔ ማሳለፉን የሐረሪ ብሔራዊ ጉባኤን ወክለው ከቆሙት የሕግ ጠበቃ አንዱ አቶ ሳልሃዲን ቶፊቅ ለአሜሪካ ድምጽ ተናግረዋል።
ይግባኝ የማየት ስልጣን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በመሆኑ በዚህ መሰረት የሐረሪ ብሔራዊ ጉባኤ ቅሬታውን አቅርቦ ነበር። በዚህ ቅሬታ ያው ቦርዱም ምላሽ ሰጥቶ በመጨረሻ ላይ የቦርዱን ጥያቄዎች ያው ህጋዊ መሰረት እንደሌለውና የተለያዩ ችግሮችን በመያዝ የሐረሪ ብሔር አባላት ከአናሳ መጥተን ከአፈርማቲቭ አክሽንም ማለት ነው የተለያዩ የዓለም አቀፉን የሀገሪቱን ህጎችን በማየት ህገ መንግስቱንም በማየት ይችላሉ በሚል ስኖ ነበር። በዚህ ውሳኔ ላይ ነው ሁሉ የሰበር አቤቱታ ያቀረበው ማለት ነው። አቤቱታ ያቀረበባቸው ለራሱ ምክንያቶች አሉት። ከነዚህ ውስጥም አንዱ የማየት ስልጣን ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የለውም። ሌላ ሁለተኛ ደግሞ ይህንን አይነት ጥያቄዎች ሲነሳ የፌዴሬሽን ምክር ቤት ፍርዱን የሚሻው ነው የሚል ነጥብ ነው በመጀመሪያ ደረጃ ያቀረበው። ከዛም በመቀጠል የህዝብ ተወካዮች ምክር ቤት ውሳኔ ከፊት የህገ መንግስት ስራ ላይ ከመዋሉ በፊት ያው ስለተወሰነ ተወታኝነት የለውም የሚል የክልሉ ህገ መንግስት ደግሞ ከፌዴራል ህገ መንግስቱ ጋር ይጋጫል የሚሉ ነጥቦች ነው። ክልሎች ደግሞ የራሳቸው የምርጫ ህግ ማውጣት አይችሉም እና በዚሁ ምክንያቶች የስር ፍርድ ቤት የሰጠ ውሳኔ እንዲሻርለት አመልክቶ ነበረ። በዚሁም ያው የሐረሪ ብሔራዊ ጉባኤ ህገ መንግስቱን መሰረት ያደረገ መሆኑን አንደኛ ከፍርድ ቤት ስልጣን አንጻር የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ስልጣን እንዳለው የህገ መንግስታዊ ትርጉም እንደማያሻ የህዝብ ተወካዮች ምክር ቤት ህገ መንግስታዊ መሰረት እንዳለው የክልሉ ህገ መንግስት እንዲሁ የፌዴራል ህገ መንግስቱ እና የህዝብ ተወካዮች ምክር ቤት ውሳኔ ድጋፍ ያለው በመሆኑ ተቀባይ እንደሌለው የተከራከረበት ሁኔታ ግን የሚመለከት ሳይሆን አሁን ይሄ ጉዳይ የአንድ ክልል ምክር ቤትን የመዋቅር አደረጃጀት አወካከል አሳያህል የምርጫ ህግ ሳይሆን በክልሎች ህገ መንግስት የሚቀመጥም በመሆኑ በዚህ ምክንያት ምርጫ ቦርድ እያቀረበ ያለው መከራከያ አግባብ የሚሆን በሚል ነው ክርክር ሲደረግ የነበረው እና በመጨረሻ ፍርድ ቤቱ ያው የቦርዱ ያቀረበውን የሰበር አቤቱታ ብሔራዊ ጉባኤም ምላሽ እንዲሰጥበት ተደርጎ ከዛም መልስ እንዲደረግበት ተሰጥቶ ከዛም ፍርድ ቤቱ አንዳንድ መጣራት ያለባቸው ነጥቦች አለ በማለት የቃል ክርክር አንድ ሰዓት ከ50 ደቂቃ በላይ የሚሆን ክርክር ተደርጎ በአጭር ጊዜ ውስጥ ያው የፌዴራል ጠቅላይ ፍርድ ቤት ውሳኔ የሰጠበት ሁኔታ ነው ያለው። ሰኞ ነው የቃል ክርክር የተደረገው። ውሳኔ የሰጠው ደግሞ ሐሙስ ቀን ነው የተሰጠው። ስለዚህ ፍርድ ቤቱ ያያቸው ነጥቦችን በምናይበት ጊዜ አንደኛ ምርጫን በሚመለከት ስልጣን የለውም የሚለውን የፍርድ ቤት ስልጣን አይደለም የሚለውን መቃወሚያ፣ የምርጫ ቦርድ አዋጅ መቋቋሚያ አዋጅ ቁጥር 1133/2011 ማለት ነው አንቀጽ 17(1) ላይ የብሔራዊ ምርጫ ቦርድ የሚሰጣቸው ውሳኔዎች በተለይ ደግሞ ከምርጫ ሂደትና ውጤት ጋር የተያያዙ የመጨረሻ የቦርዱ ውሳኔ ማለት ነው የመጨረሻ የቦርዱ ውሳኔ በፌዴራል ጠቅላይ ፍርድ ቤት ይታያል የሚል ነው። ስለዚህም የስር ፍርድ ቤት መሆነ የአሁኑ የሰበር ሰሚ ችሎት በዚህ መሰረት ስልጣን እንዳለውና የታችኛው ፍርድ ቤት የሚያይበት የህግ አግባብ ነው የሚል ነው። በሁለተኛ ደረጃ ደግሞ የህገ መንግስታዊ ትርጉም ያሻዋለለውን ላይም ህጉ ግልጽ በሆነበት ጊዜ ፍርድ ቤቱ ይህንም ተፈጻሚ ማድረግ ነው እንጂ ህገ መንግስታዊ ትርጉም በማያሻ ጉዳይ ላይ ህገ መንግስታዊ ትርጉም ያስፈልጋል ብሎ መሄድ እንደማይፈልግ ስለዚህም ይህ በፌዴሬሽን ምክር ቤት በህገ መንግስታዊ ትርጉም ታይ አለው በሚል ነው መሰረታዊ ነክ ውሳኔውን ያሰረፈው። ሌላው በዋናነት የህዝብ ተወካዮች ምክር ቤት ውሳኔ በወቅቱ ደንግስቱ ከጠለቀ በኋላ የህዝብ ተወካዮች ምክር ቤት ይህንን የወሰነው እና ከደንግስቱ የጠለቀው ህዳር 29/1987 ሲሆን የህዝብ ተወካዮች የሽግግር መንግስቱ የህዝብ ተወካዮች ምክር ቤት የወሰነው መጋቢት 6/1987 ነው። ህገ መንግስቱ ደግሞ ስራ ላይ የዋለው 15 ነው። ግን ይህንን የሀረሪ ክልል የመንግስት አወቀ ቀር በሚታይበት ጊዜ የተለያዩ ኮሚቴዎች የተለያዩ ጥናቶች ተደርጎ የህዝብ ተወካዮች ምክር ቤቱ ይህንን ጥናት መሰረት በማድረግ የህገ መንግስቱ ከመጽደቅ ጋር አብሮ ያየበት ሁኔታና ያጸደቀበት ሁኔታ መሆኑንና ይህንን ፍርድ ቤት የሚያረጋግጥበት ከዚህ በፊት ምርጫ ቦርዱ የህዝብ ተወካዮች ምክር ቤት ውሳኔ አንቀበለውም ያለውን ሰነድ ከህዝብ ተወካዮች ምክር ቤት አስቀርቦ አይቶታል። በዛ ሰነድ ደግሞ ህገ መንግስታዊ መሰረት ያለው መሆኑን አረጋግጧል። እንደገና ደግሞ የክልሉ ህገ መንግስት ደግሞ መሰረት አድርጎ የህዝብ ተወካዮች ምክር ቤት ውሳኔን እንዲሁም የኢፌዴሪ ህገ መንግስት መሰረት በማድረግ የተወሰነ ውሳኔ በመሆኑ ቦርዱ እያቀረበ ያለው ነገር ህገ መንግስታዊነት ጥያቄ ክርክር የሚያስነሳ ባለመሆኑ የሀረሪ ብሔር አባላት ከክልሉ ውጭ ያሉ ማለት ነው መምረጥ ይችላሉ የሚል ነው። ሌላው ይህንን መሰረት ሲያደርግ ያው የዓለም አቀፍ የህግ ድንጋጌዎችንም የአይሲሲፒአር አንቀጽ 27ን የተባበሩት መንግስታት ቻርተር ውሳኔንም መሰረት በማድረግ የአናሳ ብሔር አባላት ቋንቋ፣ ባህል፣ ቅርጻቸውን በሚመለከት ጥበቃ ማድረግ ተገቢ መሆኑን ይህንን ደግሞ ህገ መንግስቱ ላይም የሚደግፍ በመሆኑ የሀረሪ ክልል ህገ መንግስት ይህንኑ በአካተተ መልኩ ያስቀመጠ በመሆኑ ለእነዚህ አናሳ ብሔሮች መብት ጥበቃ ህገ መንግስታዊ መሆኑና ዓለም አቀፍ ድንጋጌዎችን የሌሎች ሀገሮችን ልምዶችን መሰረት በማድረግ የተደረገ ነው በሚል የውሳኔ ነው የሰጠው።
አቶ ሳልሀዲን የፍርድ ቤቱ ውሳኔ የፍትህ ስርዓቱን ለሁሉም እኩል በማገልገል ላይ እንደሚገኝ ማሳያ ነው ብለዋል።
ይህ ውሳኔ ደግሞ ትልቁ ቁም ነገር ያለው ነገር የሀረሪ ብሔር ብቻ ሳይሆን የሌላዎችን የአናሳ ብሔሮች መብት ጭምር በመሆኑ ያለ ጥያቄ ህገ መንግስት እንዳልሆነና በአጠቃላይ ሀረሪ ብሔራዊ ጉባኤ ያቀረበው አቤቱታ ከስር ማለት ነው በምርጫ ቦርድ የተወሰነ ውሳኔ አግባብ እንዳልሆነ የታችኛው የይግባኝ ሰሚ ፍርድ ቤት የሰጠው ውሳኔ ትክክል እንደሆነ ማጽናት የሀረሪ ብሔር አባላት ከክልሉ ውጭ ያሉት ያው ከአናሳ ብሔር ሰዎችን መብት ከመጠበቅ አንጻር ተገቢና ትክክል ነው የሚል ድምዳሜ ላይ በመድረስ የምርጫ ቦርዱን ውሳኔ ይሽሮታል። የፌዴራል ጠቅላይ ፍርድ ቤቱ ውሳኔ ደግሞ
አሁን ቀጣይ የምታደርጉት ነገር ምንድን ነው?
ቀጣይ አሁን የሚደረገው ነገር ያው ይህ ውሳኔ ለቦርዱ ያው ደርሶት ፈጽም ትዕዛዝ ነው የተሰጠው። በሌላ በኩል ደግሞ የሰበራ ቤት ቦርዱ በሚያቀርብበት ጊዜ ታግዶ ነበር፣ ከፈጸም ጀምረን ታግዶ ነበር ተቀሙ ውሳኔ እስከሚታይ ማለት ነው። ይህንንም የአፈጻጸም ግዴታ ተነስተዋል እና ስለዚህ ምንድን ነው የፌዴራል ጠቅላይ ፍርድ ቤት ይግባኝ የሚችሉትን ይህን ትዕዛዝ የፍርድ ውሳኔ እንዲደርሰው ስለተደረገ በዚህ መሰረት የጀመር ነው የሚሄደው አፈጻጸሙ ማለት ነው። በተባለው መሰረት በዋናነት ያለው የህዝብ ተወካዮች ምክር ቤት በወሰነ ውሳኔ የክልሉ ህገ መንግስት በሚያስቀምጠው እንዲሁም ከዚህ በፊት 5 ዓመት ሲከናወንበት በነበረው አሰራር እንዲተገብር የሚል ውሳኔ ስለተሰጠ በዛው ውሳኔ መሰረት ምርጫ ቦርድ እንዲያስፈጽም ይህንን የጀመርነውን አፈጻጸም የታገደውን ማለት ነው እንዲቀጥል ማድረግ ነው ማለት ነው።
በሌላ በኩል በውሳኔው ላይ ያላቸውን አስተያየት እንዲሰጡ ነው የጠየቅናቸው የብሔራዊ ምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ ጉዳዩ ግልጽ ውሳኔ ማግኘቱ መልካም ነው፣ የፍርድ ቤቱን ውሳኔ እናስፈጽማለን ሲሉ ምላሽ ሰጥተውናል። ወደ ተከታዩ ዘገባ እንውሰዳችሁ። የዓለም ጤና ድርጅት በመላ ዓለም ላይ ታስቦ የሚውለውን ትንባሆ የማይጨስበት ቀንን አስመልክቶ በወጣው ማሳሰቢያ ላይ የሚያጨሱ ሰዎች ከማያጨሱት ይልቅ በኮቪድ-19 በሽታ የመሞት እድላቸው ከፍ ያለ መሆኑን ጠቅሶ ልምዳቸውን እንዲያቆሙ አስጠንቅቋል። የሊሳሽ ላይን ዘገባ ነው። ሀብታሙ ስዩም ለዛሬ ሰኞ ጤና እንደሚከተለው አሰናድቶታል።
የትንባሆ ቁጥጥር መርሃ ግብር ኃላፊ ቪኒያክ ፓራሳድ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት የተደረጉ በርካታ ሳይንሳዊ ጥናቶች አጫሾች ከኮቪድ-19 ጋር በተያያዘ ለከባድ በሽታና ለሞት የመዳረጋቸው ዕድል በ50% ከፍ ያለ እንደሆነ አረጋግጠዋል።
አሳማኝ ነው። ማጨስ የሳንባ ተግባራትን ያስተጓጉላል። ቫይረሱ ደግሞ የሚያጠቃው ሳንባን ነው። ይሄ ትንባሆን ላለመጠቀም የሚወሰዱ እርምጃዎችን ምክንያታዊነት ያሳያል።
የዓለም ጤና ድርጅት ለአንድ ዓመት የሚቆየውን ማጨስና ቁም ዘመቻ አጫሾች እንዲቀላቀሉት አሳስበዋል። ዘመቻው ሀገራት የትንባሆ ቁጥጥር አገልግሎታቸውን እንዲያሳድጉ ያግዛቸዋል። ከዚህ በተጨማሪ ዘመቻው ሀገራዊ የግንዛቤ መርሃ ግብሮችን ማሰራጨት፣ አዳዲስ ትንባሆን ለማቆም የሚያግዙ ክሊኒኮችን መክፈት እንዲሁም የኒኮቲን ቀየራ ሕክምናዎችን መስጠትን ያጠቃልላል። ፕራሳድ እንደሚሉት ተጠቃሚዎች የተጋረጠባቸውን አደጋ ማሳወቅ ቅድሚያ የሚሰጠው ጠቃሚ እርምጃ ነው። እሳቸው እንደሚሉት ካንሰር፣ የልብ ህመምና የትንፈሳ ህመሞችን በመሰሉ ከትንባሆ ጋር ተያያዥ በሆኑ በሽታዎች 8 ሚሊዮን ሰዎች ካለ ዕድሜያቸው ይሞታሉ። አብዛኛው ሞት የተከሰተው በገቢ አነስተኛ በሆኑ ሀገራት ውስጥ ነው። እሳቸው አክለው እንደተናገሩት እኒህ ገዳይ በሽታዎች ለመጎልበት ዓመታት ይወስድባቸዋል። ስለሆነም ወጣቶች በዚህ ሱስ ከመለከፋቸውና ለዕድሜ ልክ ችግር ከመጋለጣቸውን በፊት መታደግ ያስፈልጋል። ፓራሳድ የትንባሆ ኢንዱስትሪው የትንባሆ አምራቾች በወጣቶች ላይ በማነጣጠር በምርቶቻቸው እንዲጠመዱ የሙዚቃ ዝግጅቶች መግቢያ ትኬቶች፣ የኒኮቲን ቦርሳዎችና የኤሌክትሮኒክ ሲጋራዎችን በስጦታ መልኩ እየሰጡ ነው በማለት ይወቅሳሉ። ይህ አሰራር በተለያዩ ሀገራት ውጤታማ ሆኗል። ለምሳሌ ከኢንዶኔዥያ ታዳጊ ወንዶች መካከል 38% ያጨሳሉ።
በተመሳሳይ በአውሮፓ ምሳሌ እየሆኑ ነው። የልጃገረዶችና የአዋቂዎች ሴት የትንባሆ ፍጆታ ከፍ ያለ ነው። በወንዶችና በሴቶች መካከል ያለው ልዩነት ጠፍቷል። ኢንዱስትሪው ተጨማሪ ሴቶች፣ ህጻናት፣ ሴቶችና አፍላ ወጣቶች ላይ በማነጣጠር ተጠቃሚ እየሆነ ነው። አምራቾችም በማደግ ላይ ወደሚገኙ አገራት እያስፋፉ ይገኛሉ።
የዓለም ጤና ድርጅት ከፍ ያለ ቀረጥ በትንባሆ ምርቶች ላይ መጣል አጫሾችን ለማስቆም በእጅጉ ውጤታማ ዘዴ ነው ይላል። ማስታወቂያዎችን ማገድ፣ በትንባሆ ምርቶች ላይ ማስጠንቀቂያዎችን ማተም እንዲሁም ማጨስ የማይቻልባቸው ቦታዎችን መከለል ከተዘረዘሩት ሌሎች እርምጃዎች መካከል ተጠቃለዋል።
አድማጮች ዝግጅቶቻችንን አጠናቀን ወደ መሰናበቻው ላይ እየተቃረብን ነው። ከመሰናበታችን በፊት ለዛሬ የሰኞ ምሽት የስፖርት ዘገባ ይቀረናል። ከሀብታሙ ስዩም ጋር ለጥቂት ደቂቃዎች ልተዋችሁ።
የመጀመሪያው የአፍሪካ ቅርጫት ኳስ ሊግ ውድድር በትናንትናው ዕለት ተጠናቋል። 12 ሀገራትን የወከሉ ቡድኖች ለሁለት ሳምንታት የተፎካከሩበት ውድድር አሸናፊ የግብፁ ዛማሌክ ሆኗል። ዋንጫውን ለማንሳት ከቱኒዚያው ሞናስትሪኒ ጋር የተጫወተው ዛማሌክ 97-64 በሆነ ውጤት የመጀመሪያውን በባኦባብ ዛፍ ቅርጽ የተሰራውን ዋንጫ ንብረቱ አድርጓል። በሶስተኛ ደረጃ በተደረገ ፉክክር የአንጎላው ፔትሮሊየዝ ሉዋንዳ የሩዋንዳው ፓትሪዮትስን 97-68 አሸንፏል። በዕለቱ የሊጉ የምዕራፍ ማጠናቀቂያ የክብር ሽልማቶችም ተሰጥተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ ውስጥ መልካም ስም የተከሉት ናይጄሪያዊው ሐኪም አልጅዋን፣ የዲሞክራቲክ ኮንጎ ዲኬምቤ ሙቶምቦ እንዲሁም የደቡብ ሱዳኑ ማኑት ቦል ለዚህ ክብር በቅተዋል። በስማቸው የተለያዩ ሽልማቶችም ተሰይመውላቸዋል። በዚህ መሰረት የዛማሊኩ ዋልተር ሆጅ የሐኪም ኦለጅዋን የአፍሪካ ቅርጫት ኳስ ሊግ እጅግ ዋጋ ያለው ተጫዋች ሽልማት ወስዷል። በአማካይ 15.5 ነጥቦችን አስቆጥሯል። ተጫዋቹ አናስ ኦስማን ሙሐመድ ከዛማሊክ እንዲሁ የዲኬምቤ ሙቶምቦን የአፍሪካ ቅርጫት ኳስ ሊግ ምርጥ ተከላካይ ሽልማትን ወስዷል። በጨዋታዎች በአማካይ 2.8 የባላጋራ ሙከራዎችን አክሽፏል። የማኑት ቦል የመልካም ስፖርታዊ ጨዋነት ሽልማትን የወሰደው ደግሞ የሞናስትሪኒው ማክረም ቤን ሮመዳን ነው። ይህ ውድድር ከ200 በላይ ሀገሮች በ15 ቋንቋዎች የቅርጫት ኳስ አፍቃሪያን በቴሌቪዥንና ራዲዮ አውታሮች ተመልክተውታል። የጃፓን ኦሎምፒክ የሚዲያ አጋር አሳይ ሺምቡን ሀገሪቱ በዝግጅት ላይ ያለችበትን ኦሎምፒክ እንድትሰርዝ በርዕሰ አንቀጹ ጠይቋል። የተለያዩ የሕዝብ አስተያየት መሰብሰቢያዎች እንደሚያሳዩት በርካታ ጃፓናውያን ኦሎምፒኩ እንዲሰረዝ ወይንም እንዲተላለፍ ፍላጎት አላቸው። የሀገሪቱ የሐኪሞች ማህበር ሳይቀር በቅርቡ የውድድሩን መከናወን ተቃውሟል። ይሁንና አስተናጁ አካልና የዓለም ኦሎምፒክ ኮሚቴ በርካታ ዓለም አቀፍ ታዳሚዎች እንደማይገኙበት የተነገረለትን አውራ ውድድር ለመሰረዝ እስካሁን ፍላጎት አላሳዩም። Yeah. የሜዳ ቴኒሱ ዓለም ንግሥት ናኦሚ ኦሳካ የ15,000 ዶላር ቅጣት ተጥሎባታል። ለቅጣት ያበቃት ጥፋት ደግሞ ግራንድ ስለም እየተባለ በሚጠራው አበይት ውድድር ደንብ መሠረት ከጨዋታ በኋላ ጋዜጣዊ መግለጫ መስጠት ሲገባት ያንን ባለመፈጸሟ ነው። ይህንን አድራጎቷን የምትቀጥል ከሆነ ደግሞ ኦሳካ 4 አበይት ውድድሮችን ከሚያጠቃልለው መርሃ ግብር ልትሰናበትም እንደምትችል ማስጠንቀቂያ ተሰጥቷታል። ናኦሚ ኦሳካ ጋዜጣዊ መግለጫ ከመስጠት የተቆጠበችው የተጫዋቾችን የአእምሮ ደህንነት በተመለከተ ግንዛቤ ለመፍጠር እንደሆነ ተነግረዋል። ከጋዜጠኞች የሚቀርቡ ጥያቄዎችን አንድ ሰው ከወደቀ በኋላ ከሚደርስበት ድብደባ ጋር አመሳስላችኋለች። ዜናዎቹ ከሮይተርስ የተገኙ ናቸው።
ሀብታሙን እናመሰግናለን። አድማጮች፣ ዝግጅቶቻችንን አድምጣችሁ አስተያየት እንድትሰጡን ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 የሚለው ቁጥራችን ደግሞ የዋትሳፕ ቁጥራችን ነው። መልእክት አስቀምጡልን። ዝግጅቶቻችንን አጠናቀቅን። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።